ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 11 2015 ዓ.ም ዝግጅታችን ጀመረ።
የካርቦን ክሬዲት ፕሮጀክቶች ጠቀሜታ አንደኛው ለምሳሌ በኢኮሲስተም ሪሃብሊቴሽን ወይም ፍለንት ጋር እንዲያገግም በማድረግ ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል።
በግብጹ ሻርማል ሼክ ለሁለት ሳምንታት በተካሄደው ዓለም አቀፉ የአየር ንብረት ለውጥ ጉባኤ ከተነሱ ቁልፍ አጀንዳዎች መካከል አንዱ በሆነው ካርበን ክሬዲት ዙሪያ ያነጋገርናቸውን አቶ አበባየው ካሳይን የሰማችሁት። የምሽቱን መሰናዷችን ስለ ካርበን ክሬዲት ምንነትና የአየር ንብረት ለውጥ ከፍተኛ ተጽዕኖ ለሚያሳርፍባቸው የአፍሪካ ሀገራት ያለውን ጥቅምና ጉዳት በሰፊው እንቃኛለን።
ከገዳም መጥተው ከተማሩ 12ኛው ክፍል መጥተው ከተማሩ ከተለያየ ዩኒቨርሲቲ ኤምኤቢኤ ያላቸው መጥተው ከተማሩ ዶክትሬት ያላቸው መጥተው ከተማሩ አገሪቱ ውስጥ የጥያቄ አለ ማለት የስል ፍቅር አለ ማለት ነው። መሆንም አለ።
አሁን ደግሞ የሰማችኋቸው አንጋፋውን ሰዓሊ መምህርና የስነ ጥበብ ተንታኝ አቶ ሸቱ ጥሩነህ ነው። በኢትዮጵያ የስዕል ጥበብ እድገት ዙሪያ ሊያወጉን የምሽቱ እንግዳችን ናቸው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ህዳር 11 2015 ዓ.ም ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሻው ስመኝሽ የቆየና
ደረጀ ደስታንን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ለቀጣይ 28 ቀናት የኳስ አፍቃሪዎችን ቀልብ ይዞ ይቆያል ተብሎ የሚጠበቀው 22ኛው የዓለም ዋንጫ ካታር ላይ ዛሬ በደማቅ ስነ ስርዓት ተከፍቷል። ካታርና ኢኳዶር የመጀመሪያውን የመክፈቻ ጨዋታ አድርገዋል። በቀጣዮቹ ቀናትም 32 ሀገሮች ስፖርታዊ ፍልሚያን ያከናውናሉ ተብሎ ይጠበቃል። በዓለም ዋንጫ የ92 ዓመት ታሪክ በመካከለኛው ምስራቅ ወይም በአረቡ ምድር የተደረገው የመጀመሪያው የዓለም ዋንጫ ሲሆን ዝግጅቱ ብዙ አድናቆቶችና ወቀሳዎችን እኩል ሲያስተናግድ ቆይቷል። 8 ዘመናዊ ስታዲየሞችን ለውድድሩ የገነባችው ካታር ውድድሩን ለማሳካት 220 ቢሊዮን የአሜሪካን ዶላር እንዳወጣች ተነግሯል። በዓለም ዋንጫ ታሪክ ለመጀመሪያ ጊዜ በአጠቃላይ 6 ሴቶች በዋናና ረዳት ዳኝነት የሚሳተፉበት እንደሆነም ተሰምቷል። አፍሪካ ዘንድሮ በካሜሮን፣ ሞሮኮ፣ ጋና፣ ሴኔጋል እና ቱኒዚያ ተወክላለች። አድማጮች ውድድሩን በተመለከተ የምናጠናቅራቸውን ተጨማሪ ዘገባዎች ከዌብሳይታችን እና ከማህበራዊ ገጾቻችን መከታተል ትችላላችሁ። ስልጣናቸውን ሳይለቁ ለብዙ ዓመታት የቆዩት የኢኳቶሪያል ጊኒው ፕሬዝዳንት ቴዎዶር ኦቢያንግ ንጎዌማ ዛሬ የተካሄደ ባለው 6ኛ ዘመን ፕሬዝዳንታዊ ምርጫ ማሸነፋቸውን ከወዲሁ እርግጠኛ ሆነዋል። የ80 ዓመቱ ኦቢያንግ ለ43 ዓመታት በፕሬዝዳንትነት ስልጣን ላይ የቆዩ ሲሆን ለዚህን ያህል ጊዜ በስልጣን በመቆየት ከነገስታት የስልጣን ዘመን በስተቀር በፕሬዝዳንታዊ ምርጫ የመጀመሪያው ናቸው ተብሏል። ፕሬዝዳንቱ የሚወዳደሩት ብዙም ተፎካካሪ ወይም ተቃዋሚ በሌለበት ምርጫ ሲሆን የ61 ዓመቱ አንድሬስ ኢሶኖ ኦንዶ ብቻ ተፎካካሪ ሆነው ቀርበዋል። የፕሬዝዳንት ኦቢያንግ አስተዳደር በሰብአዊ መብቶች ጥሰቶችና ከፍተኛ ሙስናን በማገበስበስ የሚከሰስ መንግስት ነው። ይህም ሆኖ ተቺዎች የይስሙላ ነው በሚል የሰየሙት ምርጫ ከዛሬ ጠዋት ጀምሮ እየተካሄደ ሲሆን መራጮች በየጣቢያዎቹ ተገኝተው የሰጡት ድምጽ የኢኳቶሪያል ጊኒውን ፕሬዝዳንት ቴዎዶር ኦቢያንግን በድጋሚ መመረጥ የሚያሳይ ነው ተብሏል። ይህም ምርጫ ኦቢያንግ በዓለም ላይ ለረጅም ጊዜ በስልጣን ላይ የቆዩ ብቸኛ ፕሬዝዳንት ያደርጋቸዋል ተብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በሱዳን ጉብኝት ባደረጉበት ወቅት ካርቱም ወደ ዲሞክራሲ ለምታደርገው ሽግግር መሰረት የሆነውን ለሰብአዊ መብቶች የሚሰጥ ከበሬታ ባለስልጣናቷ እንዲያረጋግጡ አሳሰቡ። ኮሚሽነሩ ካርቱም ያደረጉትን የአራት ቀናት የስራ ጉብኝታቸውን ሲያጠናቀቁ የሰብአዊ መብት ጥሰቶች ሰለባ ለሆኑና ከደረሰባቸው ጥቃት የተረፉ ወገኖች ፍትህ ያገኙ ዘንድ ተጠያቂነት መፋጠን እንዳለበት አሳስበዋል። ባለፉት ጥቂት አመታት ውስጥ በሱዳን ለተፈጸሙ ከባድ የሰብአዊ መብቶች ጥሰቶችን የተመለከቱ መረጃዎችን ጽፈት ቤታቸው መዝግቦ ማቆየቱን የተናገሩት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ እስካሁን ግን አንድም ሰው ተጠያቂ ሆኖ አያውቅም ብለዋል። ኮሚሽነር ቮልከር ባለፈው ሳምንት ባደረጉት የስራ ጉብኝታቸው ማገባደጃ በሰጡት ጋዜጣዊ መግለጫ በቅርቡ ዋና ከተማይቱ ካርቱም ላይ በተቃዋሚዎች ላይ የተፈጸመውን ከልክ ያለፈ የኃይል እርምጃ ጉዳይም አንስተዋል። በመጨረሻም ኤለን ማስክ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን የትዊተር ገጽ እንዲመለስ አደረገ። አዲሱና አወዛጋቢው የትዊተር ባለቤት ኤለን ማስክ የትራምፕ ትዊተር ገጽ እንዲመለስ ውሳኔ ላይ የተደረሰው በትዊተር ላይ ድምጽ ማሰባሰብ ከተካሄደ በኋላ መሆኑን አስታውቋል። የትራምፕ የትዊተር ገጽ ይመለስ ወይስ አይመለስ በሚለው ጥያቄ ላይ ድምጻቸውን ከሰጡት መካከል 51 በመቶ የሚሆኑት እንዲመለስ ድምጽ በመስጠታቸው ነው ብሏል። ከ15 ሚሊዮን በላይ የትዊተር ተጠቃሚዎች ትራምፕ እንዲመለሱ ድምጽ ሰጥተዋል ሲል አስታውቋል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የ2020 የምርጫ ውጤት ለመቀልበስ ጥረት በማድረግ ሲወቀሱ ከቆዩና ምክር ቤቱ የባይደንን ማሸነፍ ሊያጸድቅ በተሰበሰበበት ደጋፊዎቻቸው በአሜሪካ ምክር ቤት ላይ ጥቃት ከሰነዘሩበት የጥር 6 አድራጎት በኋላ የትዊተር ገጻቸው ታግዶ መቆየቱ ይታወሳል። ሆኖም አሁን ገጻቸው የተመለሰ ሲሆን ነገር ግን ትራምፕ ወደ ትዊተር ይመለሱ አይመለሱ እስካሁን ግልጽ አይደለም። ብዙ ሰዎች ወደ ትዊተር እንዲመለሱ ድምጽ መስጠታቸውን መስማታቸውን የተናገሩት ትራምፕ ነገር ግን ምንም ምክንያት አይታየኝም ማለታቸው ተዘግቧል። አድማጮች ለዜናው የተመደበው ጊዜ በዚያ በቃ። አሁን የመስታወት ዝግጅት ይቀጥላል። ሰዓቱን ለስመኝሽ የቆየና ለደረጀ ደስታ አስረክባለሁ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 11 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
በግብጽ ሻርማልሻክ የቀይ ባህር ሪዞርት ለሁለት ሳምንት ሲካሄድ የሰነበተው የዘንድሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አርብ ዕለት ተጠናቋል። እኛም እንግዲህ በጉባኤው ላይ የተነሱ የተለያዩ ሀሳቦችን እየተከታተልን ስንዘግብ ቆይተናል።
አዎ ሊሊ፣ ይህ ጉባኤ በየዓመቱ የሚካሄድ ሲሆን የዓለም አገራት መሪዎችን ጨምሮ በተለያዩ የአካባቢ ጥበቃ ጉዳዮችን የሚከታተሉ ከፍተኛ ባለስልጣናት፣ አመራሮች፣ የመብት ተከራካሪዎችና አቀንቃኞች የሚካፈሉበት ነው። በዋናነትም የዓለምን ሙቀት በከፍተኛ ሁኔታ እንዲጨምር እያደረጉ ያሉ በካይ የተፈጥሮ ጋዞችን ልቀት እንዴት መቀነስ ይቻላል በሚል ሀሳብ ዙሪያ የሚካሄድ ጉባኤ ነው።
ትክክል ብለሃል። እንግዲህ ባለፈው ሳምንት የተካሄደው ጉባኤ ለ27ኛ ጊዜ የተደረገ ሲሆን በተለይ ደግሞ የአየር ንብረት ለውጥ ከፍተኛ ተጽዕኖ እያሳደረባቸው የሚገኙ የአፍሪካ ሀገራት አጽንኦት ተሰጥቷቸዋል። የምሽቱ መሰናዷችንም አብዛኛውን ትኩረቱን በዚህ ላይ ያደርጋል።
በዚህ ሳምንት የተጠናቀቀው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደው በአፍሪካ ቀንድ ላለፉት 40 ዓመታት ያልታየ ድርቅና የረሃብ አደጋ በተጋረጠበት እንዲሁም በምዕራብ አፍሪካ እንደ ጎርፍ የመሳሰሉ የተፈጥሮ አደጋዎች በበዙበት ወቅት ነው። በመሆኑም የአየር ንብረት ለውጥ አቀንቃኞች በዘንድሮው የኮፕ 27 ጉባኤ የአፍሪካ መሪዎች የአህጉሩን አጀንዳ ለማጉላት ተባብረው እንዲሰሩ ሲጠይቁ ነበር። በዚህ ዙሪያ ጁማ ማጂንጋ ከናይሮቢ ያደረሰን ዘገባ ቀጥሎ ይቀርባል።
በዓለም ዙሪያ ከሚለቀቁ በካይ የተፈጥሮ ጋዞች አፍሪካ የምታወጣው ከአራት በመቶ ያነሰ ነው። ሆኖም በዓለም ሙቀት መጨመር ምክንያት የሚመጡ እንደ የምግብ ዋስትና ማጣት፣ እየጨመረ የመጣ ግጭትና ከባድ የአየር ሁኔታዎች በከፍተኛ ሁኔታ ተሰቃያለች። እነዚህ ችግሮች በመላው አህጉሩ የሚታዩ መሆናቸውን ግሪንፒስ በተሰኘው ተቋም የምትሰራው ታንዲል ቺኒያያኑ ታስረዳለች።
Just most recently we've seen the floods in Nigeria that have displaced 1.3 million
people. በቅርቡ በናይጄሪያ የደረሰው የጎርፍ አደጋ 1.3 ሚሊዮን ሰዎችን ማፈናቀሉን አይተናል። በሞሪታኒያም የደረሰው የጎርፍ አደጋን አይተናል። በአፍሪካ ቀንድ በሶማሊያና በኬንያ ያለው አስከፊ ድርቅም ርሃቡን እያባባሰ እንደሆነ እያየን ነው። ወደ ደቡብ ዝቅ ስንል ደግሞ በዚህ አመት በሚያዝያና ግንቦት መካከል የተከሰተው ድርቅ የ500 ሰዎችን ህይወት አጥፍቷል። እነዚህ ከባድ የአየር ሁኔታዎች በጣም እየተለመዱ ይሄዳሉ። በአየር ንብረት ቀውስ ምክንያትም የብዙ ሰው ህይወት ይጠፋል። በዓለማችን ከሚለቀቁ ሙቀት አማቂ ጋዞች ውስጥ 75 ከመቶ የሚወጣው ቡድን 20 ተብሎ ከሚጠራው የበለጸጉ ሀገራት ስብስብ አባላት ነው። በመሆኑም የአካባቢ ጥበቃ አመራሮች እነዚህ ሀገራት የተሻለ እንዲሰሩ እየጠየቁ ነው። ኢንገር አንደርሰን በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም ውስጥ ይሰራሉ።
And that is the conversation that we need to have at the COP in Sharm el-Sheikh, Africa.
የአፍሪካ የአየር ንብረት ለውጥ ጉባኤ ብለን በመንጠራው በግብጹ ሻርም አልሻክ እንድናደርግ የሚያስፈልገው ንግግር ይህ ነው። ገንዘብ በመስጠትም እንዲሁም ደግሞ የበካይ ጋዝ ልቀቶቻቸውን በመቀነስ ቁርጠኝነታቸውን ሊያሳዩ ያስፈልጋል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም በቅርቡ ባወጣው ሪፖርት መሰረት ዓለም አቀፍ ማህበረሰቡ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ምረት በፓሪስ አድርጎት በነበረው ጉባኤ የተደረሰውን ስምምነት ለመፈጸም ገና እጅግ ብዙ ርቀት ይቀራል። የዓለምን ሙቀት ከ1.5 ዲግሪ ሴልሺየስ በታች እንዲወርድ ለማድረግ ግልጽ ሆኖ የተቀመጠ አካሄድም የለም። ባለሙያዎች ግን አፍሪካ ለዚህ ዓለም አቀፍ ቀውስ ተፈጥሯዊ መፍትሄ ልታገኝ የምትችልበት አጋጣሚ አለ ይላሉ።
One of the major solutions to global emissions of carbon dioxide
ለዓለም የካርቦን ዳይኦክሳይድ ብክለት አንዱ ዋናው መፍትሄ በተፈጥሮ መንገድ ካርቦንን ከአካባቢ ላይ ማስወገድ ነው። በአፍሪካ ሁለተኛ ትልቁ የሆነው የኮንጎ ቤዚን ለዚህ የካርቦን ማስወገጃ መንገድ ነው። ካርቦንን ከአካባቢ ላይ በመውሰድ በዛፎችና አትክልቶች ውስጥ እንዲታፈን ያደርጋል። በምዕራብ አፍሪካም ሌሎች አካባቢዎች አሉ። ለምሳሌ ናይጄሪያ በዓለም ላይ ትልቁ ረግረጋማ ቦታ አላት። ረግረጋማ ቦታዎች ደግሞ ካርቦንን በመሰብሰብ ትልቅ ሚና አላቸው።
የአየር ንብረት ቀውስ ሚሊዮኖች ላይ ተጽዕኖ ማሳደሩን በቀጠለበት በአሁን ወቅት 27ኛው የአየር ንብረት ለውጥ ጉባኤ ዓለም አቀፉ ማህበረሰብ ዓለም አቀፍ ግቦችን እንዲያሳካና የአየር ንብረት ለውጥን ማስቀረት የሚችልበትን መንገድ ማምጣት በሚችልበት ሁኔታ ውይይቱን እንዲቀጥል መንገድ ይከፍታል። ባለፈው ዓመት ግላስኮ ላይ ተደርጎ በነበረው 26ኛው ጉባኤ ላይ በርካታ ቃሎች ተገብተው ነበር። አሁንም በ27ኛው ጉባኤ ምን አይነት መፍትሄ ይወጣ እንደሆን ለማየት አይኖች ሁሉ ሻርም አልሼክ ላይ ናቸው።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል።
@voamharic የፌስቡክ #voamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም ማጋሩን።
አርብ ዕለት የተጠናቀቀውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አስታከን የአየር ንብረት ለውጥ በአፍሪካ በተለይ ደግሞ በኢትዮጵያ እያሳደረ ያለውን ተጽዕኖ እንዲሁም ይህን ተከትሎ እንደ መፍትሄ እየቀረቡ ያሉ ሐሳቦች ዙሪያ ያሰናዳናቸውን ዘገባዎች ወደ እናንተ እያደረስን ነው። እንግዲህ ሊሊ፣ ወደ ተከታዩ ዘገባ ከማለፋችን በፊት ግን በአንድ ሙዚቃ ረፍት ብናደርግ ምን ይመስልሻል?
ስማማለው ጥሩ ሐሳብ ነው። የነዋይ ደበበን የበረሃው አውሎ ንፋስ እሱን ሰምተን እንመለሳለን።
ሱልጣኑ ባየር ፈረስ ከና ቡቴው መስቀል ሳይደርስ ለደጅሽ ላይ ድንገት ድረስ በበረሃው አውሎ ንፋስ በበረሃ
ግብጽ ሻርማል ሻክ ለሁለት ሳምንታት ሲካሄድ የሰነበተው የዘንድሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ዋና አጀንዳ ከነበሩት ቁልፍ ጉዳዮች አንዱ የአፍሪካ ሀገራት የካርበን ክሬዲት ተጠቃሚ እንዲሆኑ የሚያስችላቸው አዲስ እንቅስቃሴ ነው። ባለሙያዎች እንደሚሉት ይህ እንቅስቃሴ የአየር ንብረት ለውጥ የሚያስከትላቸውን ተጽዕኖች ለመቋቋምና ለመላመድ ትልቅ ሚና ይኖረዋል።
በተጨማሪም ኢኮኖሚውን ለማሳደግና የአየር ንብረት ለውጥን ለመዋጋት ሴቶች የበለጠ ተሳትፎ እንዲኖራቸው ያስችላልም ተብሏል። ይህን ወደሚመለከተው ሰፋ ያለ ዘገባ ከማለፋችን በፊት ለመሆኑ ካርቦን ክሬዲት ምንድን ነው? ግንዛቤ እንዲያስጨብጥ ያሰናዳሽውን አጭር ማብራሪያ ሰምተን እንመለስ።
ካርቦን ክሬዲት በመባል የሚታወቀው ለየሀገራት የተመደበ የካርቦን ዳይኦክሳይድ ልቀት ድርሻ ሽያጭ ሲሆን ተቋማት ወይም ግለሰቦች ወደ ከባቢ አየር የሚለቋቸውን በካይ የተፈጥሮ ጋዞችን መጠን በመቀነስና ዘላቂነት ወዳላቸው እንዲሁም የካርበን ልቀትን መቆጣጠር ወደሚችሉ ፕሮጀክቶች ፊታቸውን በማዞር የአየር ንብረት ለውጥን እንዲዋጉ የሚያደርግ እቅድ ነው። አንድ የካርበን ክሬዲት ወደ አየር ከሚለቀቅ 1 ሜትሪክ ቶን ካርበን ዳይኦክሳይድ ወይም ሌላ የተፈጥሮ ጋዝ ጋር ይመጣጠናል። ስለዚህ አንድ ተቋም ወይም ግለሰብ የካርበን አሻራውን ለመቀነስ የካርበን ድርሻዎችን ይገዛል ማለት ነው። እዚህ ላይ የካርበን አሻራ ስንልስ ምን ማለታችን ነው? የካርበን አሻራ ወይም ዱካ ማለት ግለሰቦች ወይም ተቋማት በሚያካሂዷቸው ተግባራት የሚለቋቸው የካርበን ዳይኦክሳይድ ወይም ሌሎች በካይ የተፈጥሮ ጋዞች አጠቃላይ መጠን ማለት ነው። ይሄ በቀጥታ ወይም በተዘዋዋሪ ወደ ከባቢ አየር የሚገባ ይሆናል። ከካርበን ድርሻ ሽያጭ የሚገኘው ገቢ ሁልጊዜም ባይሆን አብዛኛውን ጊዜ ለአካባቢ ጥበቃ ለሚሰሩ የተለያዩ ፕሮጀክቶች እንደሚውል ይጠበቃል። ሀገራትና ተቋማት የተመደበላቸው የየራሳቸው የካርበን ክሬዲት ወይም የካርበን ሽያጭ ድርሻ ያላቸው ሲሆን በዓለም ዙሪያ የሚታየውን አጠቃላይ የተፈጥሮ ጋዝ ልቀት ለማመጣጠን ይረዳል። የኪዮቶ ፕሮቶኮል ተብሎ የሚታወቀው የመጀመሪያው የካርበን ልቀት ቅነሳ ስምምነት የተቀረጸው እንደ አውሮፓውያን አቆጣጠር በ1997 ዓመተ ምህረት በተባበሩት መንግስታት ድርጅት ስር በአየር ንብረት ለውጥ ላይ እንዲሰራ በተቋቋመው የበይነ መንግስታት ተቋም ነው። ካርበን ክሬዲት የካርበን ማካካሻ ተብሎም የሚጠራ ሲሆን በካይ የተፈጥሮ ጋዞችን ወደ ከባቢ አየር በመልቀቅ ከፍተኛ ድርሻ ያላቸው ሀገራት ለታዳጊ ሀገራት የገንዘብ ድጋፍ እንዲያደርጉ በማድረግ የአየር ንብረት ለውጥ የሚያስከትላቸውን ቀውሶች ለመዋጋት ያስችላቸዋል። ካርበን ክሬዲት ወይም የካርበን ዳይኦክሳይድ ልቀት ድርሻ ሽያጭ ምን እንደሆነ በትንሹ የተረዳን ይመስለኛል አይደለም እንዴ ደሬ?
እኔም ትንሽ አሁን ይሻል ይመስለኛል። ይህ የአየር ንብረትና ካርቦን እንደዚህ የሚባል ነገር እኮ ትንሽ ወሰብሰብ ይላል።
እሱን ለማተኛም እየጣርን ነው።
ለማንኛውም እንግዲህ ቀጣዩ ዘገባ በተለይ ከኢትዮጵያ ሁኔታ ጋር አያይዞ የበለጠ ማብራሪያ ይሰጠናል። የካርበን ክሬዲት ሽያጭ በተለያዩ አፍሪካ ሀገራት በተለይ ደግሞ በኢትዮጵያ በአየር ንብረት ለውጥ ምክንያት በሚደርሱ እንደ ድርቅ፣ የጎርፍ አደጋና የምርት መጥፋት የመሳሰሉ ተጽዕኖዎች ምክንያት ከፍተኛ ችግር ውስጥ ላሉ ገበሬዎችና አርብቶ አደሮች ምን ማለት ነው? እውነት ካርበን ክሬዲት ለአፍሪካ ችግር ምላሽ ነው የሚለውን ወደሚተነትነውና በተለያዩ የኢትዮጵያ አካባቢዎች የሚገኙ አርሶ አደሮችና የአካባቢ ጥበቃ ባለሙያዎችን አነጋግረሽ ወደ አጠናቀርሽው ዘገባ እንለፋ።
ለወትሮው ሚያዝያና ግንቦት ወሮች በአማራ ክልል ምስራቅ ጎጃም ዞን ለሚኖሩ አርሶ አደሮች የዘር ወቅት ነበር። ዘንድሮ ግን ዝናብ በወቅቱ ባለመጣሉ በአካባቢው በብዛት የሚመረተው በቆሎና ጤፍ የተዘራው በሰኔ መጨረሻ ነበር። ያም ሆኖ ግን እህል በሚሰበሰብበት ህዳር ወር በድንገት የጣለው በረዶ የቀላቀለ ዝናብ በ2116 ሄክታር ላይ የተዘራ በቆሎ፣ ስንዴ፣ ጤፍ፣ ጓያ፣ ሽምብራና ሌሎች የጥራጥሬ እህሎችን ሙሉ በሙሉ አውድሟል። ከ93,000 ኩንታል በላይ የሚጠጋ ምርትም ጠፍቷል። አቶ ሸጋው ነብሮ በቢቡኝ ወረዳ ሽማቦ ቀበሌ ውስጥ ምርታቸው ከወደመባቸው አርሶ አደሮች አንዱ ናቸው።
ዝናቡ ወግልም ሲል ማሽላው እንደተጨናነቀ ዴፉን ምኑም እንዳለ፣ አሁን ግን አጨዳ ላይ ነበርን። አጨዳ ሊጀመር ሲል ዴፉን እንደገና ዝናብ መጣ። ጎርፍ እንትን በረድ የቀላቀለ ዝናብ ህዳር 3 ቀን ምሽት 4 ሰዓት አካባቢ ማለት ነው። በጣም በኃይለኛው 2:20 አካባቢ ድረስ በረድ ያላቋረጠ ዝናብ ታለ። አሁን አርሶ አደሩ ትምህርት የተለያየበት ወቅት ነው ማለት ይቻላል በዘንድሮ ዓመት ማለት ነው። እንደኛ ቀበሌ ያው ወደ 4 ጥማድ ጤፍ የጤፍ አዝመራ፣ 3 ጥማድ ተኩል የሚሆን በቆሎ አዝመራ፣ ሽምብራ 2 ጥማድ፣ ስንዴ 1 ጥማድ፣ ጓያ 2 ጥማድ እንዲህ እያለ በቃ እንደው እኔ ወጣት ስለሆንኩ የጎጆዎቹ እንጂ ሌላ እንደውም በርካታ የተጎዳለ የጓሮ አትክልት ነበር። ማንጎ፣ ጌሾ ምንም የሚተካ አይደለም በዚህ ዓመት ማለት ነው።
በደቡብ ክልል አለልዩ ወረዳ ነዋሪ የሆኑት አርሶ አደር አዳም አዲሱም እንዲሁ ለሶስት ተከታታይ ወቅቶች ዝናብ ባለመዝነቡ በአካባቢው በስፋት ይመረቱ የነበሩ እንደ በቆሎ፣ ጤፍና ማሽላ የመሳሰሉ ምርቶች ምርት እንዳልሰጡ ይናገራሉ።
አለ እንደ ባላና ወይን ደጋር ነው አየር ንብረቱ። አርሶ አደር ይህ ዘርቷል ዳር ዘርቷል። ያው የተዘራ ሁሉም በቃ ይሄ በዝናብ ጥረ ያው እንደተቃጠለ ነው። ሰው እንዲሁም እስከ መውደቅ ህዝቡ በጣም ከፍተኛ ድርቅ ላይ ነው አለው። እርዳታ በመንግስት በኩል እርዳታ የመጣ ነው።
በዚሁ በደቡብ ክልል አማሮ አካባቢ በግጭት ምክንያት ከመኖሪያቸው ተፈናቅለው ላለፉት 7 ዓመታት በቅርሳ ቀበሌ በስደት የሚኖሩት አርሶ አደር ጴጥሮስ ቤንጆም የተለያዩ ሰዎችን ማሳ በማረስ ቢያንስ ቤተሰቦቻቸውን ለመደገፍ ቢሞክሩም በዝናብ እጥረት እርሳቸውም ሆነ የአካባቢው ማህበረሰብ ምርት ማግኘት እንዳልቻለ በምሬት ያስረዳሉ።
ምርት ነበር በቆሎ እና እንዴት የሚባል ነገር አለ። ማንጎ የተባለ አፍካቶ፣ ብዙ ሽንኩርት፣ ቲማቲም፣ ምንም የነጭ ሽንኩርት ሁሉ አይነት የማይ ያገኘ አካባቢ አካባቡ በጣም ሁሉ እህል አይነት ይፈልግ ነበረ የምትል አይነት አልነበረም። ሁሉም ወስ ነበረና ያው የአካባቢ አየር ሁኔታ በጣም እንደ ፍላጎታችን አይደለም። በጣም ጦርነት አለ፣ በጣም ድርቅም አለ። ዝናብ ቆሟል። ዝናብ እንኳን እህልም አልበሰለም። ተዘርቶ ነበረና ሳይበስል ነው ገና ጤፍ ሳይበስል በቆሎ ሳይበስል አረንጓዴ ሳይበስል ነው ገና በማዕከሉ አሳያበም ነው ዝናቡ ቆሎ ከዚህ የተነሳ በድርቅ ምክንያት ሁሉ እህሉም ጠፍተዋል።
እነዚህ አርሶ አደሮች የአየር ንብረት ለውጥ ባስከተለው የዝናብ እጥረት፣ ከፍተኛ የሙቀት መጨመር ወይም ወቅቱን ያልጠበቀ ዝናብና ጎርፍ ምክንያት ለከፍተኛ ችግር የተጋለጡ ናቸው። ለአምስት ተከታታይ ወቅቶች ዝናብ በወቅቱ ባለመዝነቡ የኢትዮጵያን ደቡብና ደቡብ ምስራቅ አካባቢዎችን ጨምሮ በአፍሪካ ቀንድ የተከሰተው ለ40 ዓመታት ያልታየ ከፍተኛ ድርቅ ሚሊዮኖችን የእርዳታ እጅ ጠባቂ አድርጓቸዋል። በምዕራብ አፍሪካም እንዲሁ ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍ በሚሊዮን የሚቆጠሩ ሰዎችን ከቤት ንብረታቸው አፈናቅሏል። ላለፉት 2 ሳምንታት በግብጽ ሻርማል ሼክ ሲካሄድ የቆየው 27ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደውም በርካታ አፍሪካውያን የአየር ንብረት ቀውሶች ባስከተሏቸው የተፈጥሮ አደጋዎች ምክንያት ስቃይ ውስጥ ባሉበት ወቅት ነው። ጉባኤውን ከዚህ ቀደም ከነበሩት 26 ተመሳሳይ ጉባኤዎች ለየት የሚያደርገው ግን የአፍሪካ ሀገራትን ተጠቃሚ ሊያደርግ የሚችል የተባለ አዲስ የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭን የሚያበረታታ ፕሮጀክት እንዲቋቋም መደረጉ ነው። ይህ ካርበን ክሬዲት ጽንሰ ሐሳቡ ምንድን ነው? የስነ ህዝብ ጤናና አካባቢ ጥበቃ ኮንሰርቲየም የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑት አቶ አበባየው ካሳይ ያብራራሉ።
ምንድነው እሱ? ያደጉ አገራት ኢሚሽናቸውን ዳይሬክትሊ መቀነስ ካልቻሉ እንደ አማራጭ በታዳጊ አገራት ውስጥ የተለያየ የካርቦን ሴኩስትሬሽን ወይም ካርቦን ዳይኦክሳይድን ሪሙቭ የምናደርግባቸውን መንገዶች በመጠቀም ለታዳጊ ሀገራት ላይ ኢንቨስት በማድረግ ወይም ካርቦን ክሬዲት በመግዛት ኢሚሽናቸውን ኒውትራላይዝ እንዲያደርጉ ያው መጀመሪያ ኪዮቶ ፕሮቶኮል ላይ አቅጣጫ ተቀምጧል።
አቶ አበባየው ካርበን ዳይኦክሳይድን ጨምሮ ሌሎች በርካታ በካይ የተፈጥሮ ጋዞችን በከፍተኛ ሁኔታ ወደ ከባቢ አየር የሚለቁት ያደጉ ሀገራት የሚገዙት ካርበን ክሬዲት ኢትዮጵያን ጨምሮ በአፍሪካ ሊደረጉ የሚገባቸውን የአካባቢ ጥበቃ ስራዎች ለማገዝ ይረዳል ይላሉ።
ካርበን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው ካርበን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችንም ኢትዮጵያ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለው እና ጥሩ ፖቴንሻል የሆነው አንደኛው ደን ጥበቃና ከመሬት አስተዳደር ጋር በተያያዘ ምሳሌ የተለያዩ ዛፎችን የመትከል የመንከባከብ ሪፎረስቴሽን እና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሽቲቭ አለ። ሌላው ብዝሃ ህይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው ምናልባት ከዚሁ ከኢሚሽን ሪሙቫል ጋር ሌላው የሚነሳው ስነ ምህዳርን እንዲያገግም የማድረግ ሁኔታ ነው። ይህም ትልቅ ፖቴንሻል ነው ከኢሚሽን ሪሙቫል ወይም ሴኩስትሬሽን ጋር በተያያዘ። ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል፣ ዳይሬክት ኤር ካፕቸር የሚባል አለ። በቴክኖሎጂ በመታገዝ ካርቦን ዳይኦክሳይድን ከአትሞስፈር ውስጥ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርቦን ዳይኦክሳይድ ልቀት እንዳይኖር ማድረግ እና መቀነስ። ይሄኛውም ደግሞ ከምን ጋር እያያዛል? ሪኒውብል ኢነርጂ እና ኢንፍራስትራክቸር፣ ቀጥታ ካርቦን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ፣ ለምሳሌ እንደ ሃይድሮኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ በኢነርጂ ኤፊሽንሲ ወይም ከሀይል ጋር በተያያዘ ለምሳሌ ህብረተሰብ አቀፍ የግሪንሃውስ ጋዝ ልቀትን ማስወገጃ እና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገዶ ቆጣቢን በስፋት በማሰራጨት የካርበን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው።
የአየር ንብረት ተጽዕኖ ቀጥተኛ ክንዱን የሚያሳርፍባቸው አርሶ አደሮችና አርብቶ አደሮች የዓለም መንግስታት በየዓመቱ ስለሚሰበሰቡበት ጉባኤም ሆነ የካርበን ክሬዲት ሀሳብ የሚያውቁት ነገር የለም።
እንግዲህ እኛ ወረዳው ገና የተቋቋመ ስለሆነ ምን ብዙ እስከዚህ ቴሌቪዥን መለን መብራት ችግርም አለ፣ አንድ መጠላት ይቀራል። ስለዚህ ብዙ መረጃዎችን አናውቅም።
ልክ እንደ አቶ አዳም አቶ ሸጋውም የግብርና ባለሙያዎች ከሰጧቸው መረጃ ውጪ ስለ አየር ንብረት ለውጥ ጉባኤም ሆነ ካርበን ክሬዲት የማውቀው ነገር የለኝም ይላሉ።
ያንን ብዙ እውቅና የለኝም።
ያው በግብርናዎች እንዲህ አየር ንብረት እንዳይዛባድ እናት መንጥሩ ምን ምን ሲባል ያው እንረዳ ነበር ማለት ነው። እንዲህ መልሶ እንዲተካ ቦታው ማለት ነው እያደረግን ያለንበት አጋጣሚ ነበር። ያው እንግዲህ ዙሮ ያም ለውጤት ሳይደርስ በሰልፍ ላይ ቀረ ማለት ይቻላል ማለት ነው።
ኬንያ፣ ማላዊ፣ ጋቦን፣ ናይጄሪያ እና ቶጎ የካርበን ገበያውን በፍጥነት ለመቀላቀል ቃል ከገቡ የአፍሪካ ሀገራት መካከል ጥቂቶቹ ናቸው። መንግስቶቻቸው እየተቀበሉት ያለውን የካርበን ልቀት ድርሻ ሽያጭ ያልተረዱት የችግሩ ገፈት ቀማሽ አርሶ አደሮችና አርብቶ አደሮች ታዲያ የዚህ ሽያጭ ተጠቃሚ የሚሆኑት በምን መልኩ ነው የሚለውን አቶ አበባየው በምሳሌ ያስረዳሉ።
ከዚህ በፊት በኢትዮጵያ ደረጃ ወይም እንደ አፍሪካ ደረጃ የመጀመሪያ የሚባለው የካርበን ፕሮጀክት ደቡብ ምዕራብ ኢትዮጵያ ላይ የተሰራ ሁምቦ ካርቦን ፕሮጀክት የሚባል አለ እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድን ነው እሱ? መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት፣ በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ፣ ሌላው ደግሞ በኢሚሽን አቮይዳንስ ጋር በተያያዘ ትልቅ ፖቴንሻል አለው እና ዓለም አቀፍ ካምፓኒዎች እና በተለይ የሚያድጉ አገራት ለሚለቁት ካርበን ዳይኦክሳይድ ለዛ ኦፍሴት የሚሆን በታዳጊ ሀገራት የተለያዩ ኢንቨስትመንቶችን ያደርጋሉ።
አንዳንድ የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመግታት አያስችልም በማለት ይቃወሙታል። ከነዚህ አንዷ እርዝ ላይፍ አፍሪካ በተሰኘ የደቡብ አፍሪካ ተቋም ውስጥ ዳይሬክተር የሆነችው ማኮማ ላካላካላ አንዷ ናት።
Concern is much more that the carbon markets are used so that
የካርበን ክሬዲት አሳሳቢው ነገር ካርቦን ዳይኦክሳይድን በብዛት ወደ ከባቢ አየር በመልቀቅ የሚበክሉትና ዛሬ ላለንበት የአየር ንብረት መዛባት ተጠያቂ የሆኑት አካላት መበከላቸውን እንዲቀጥሉ የሚያደርግ መሆኑ ነው። የአየር ንብረት ለውጥን ለመግታት ይሄ ትክክለኛው መንገድ አይመስለኝም፣ ምክንያቱም ምንም የሚጠቅመን ነገር የለም። ይሄ ሌሎች ሀገሮች የሚለቁትን በካይ ጋዞች ወደ ራሳችን እንደመውሰድ ማለት ነው። ይሄ ደግሞ ምንም አይጠቅመንም። ይህን ስጋት በተወሰነ መልኩ አቶ አበባየውም ይጋሩታል። በተለይ እንደ አውሮፓውያን አቆጣጠር በ2050 የካርበን ዳይኦክሳይድ እና ሌሎች በካይ ጋዞችን ልቀት ለማስወገድ የተቀመጠውን ግብ ለመምታት እንቅፋት እንደሚሆን ቢያምኑም ለጊዜው ያለውን አማራጭ መጠቀም ግን የተሻለ ነው ይላሉ።
ያደጉ ሀገራት ወይም ብዙ የካርበን ዳይኦክሳይድ ልቀት ወይም ግሪንሃውስ ጋዝ ኢሚሽን ያላቸው ሀገራት የካርበን ልቀታቸውን ቢቀንሱ ወይም ሪሙቭ ያደርጉ በራሳቸው መልካም ነበር፣ የመጀመሪያው አማራጭ። ነገር ግን ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችም ቢኖሩ ማህበረሰቡ መጠቀም አለበት ነው። የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛው ለምሳሌ በኢኮሲስተም ሪሃብሊቴሽን ወይም ስነ ምህዳር እንዲያገግም በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለምነት ከመመለሱ ጋር በተያያዘ ምርትና ምርታማነት ይጨምራል። ሌላው ደግሞ ብዝሃ ህይወት እየጠፉ ያሉ ብዝሃ ህይወቶች ይመለሳሉ፣ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኪሪቲ ጋር በተያያዘ ትልቅ ጉልህ አስተዋጽኦ ያደርጋል። ለምን? በፉድ ሴኪሪቲ ሀገራችንም ችግር ውስጥ ስላለን ከፉድ ሴኪሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል።
በአየር ንብረት ጉባኤው ላይ የተሰበሰቡ የዓለም መሪዎች በየዓመቱ 300 ሚሊየን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ እቅድ ይዘዋል። ይህም በአህጉሩ ከ30 ሚሊየን በላይ የስራ ዕድል እንደሚፈጥር ተመልክቷል። ነገር ግን አቶ ጴጥሮስና አቶ አዳሙን ጨምሮ በተከታታይ ወቅቶች ዝናብ ባለመዝነቡ በድርቅ ለተጠቁ ወይም እንደ አቶ ሸጋው ባልተጠበቀ ዝናብ የሰብል ምርታቸውን በጎርፍ በማጣታቸው የሰው እጅ ጠባቂ ለሆኑ በሚሊየን የሚቆጠሩ የአፍሪካ አርሶ አደሮችና አርብቶ አደሮች ምን ያክል ለውጥ ያመጣ እንደሆን ወደፊት የሚታይ ሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ካርቦን ክሬዲት ወይም የካርቦን ልቀትን ማካካሻ ተብሎ የሚጠራው እንቅስቃሴ በተለይ እንደ ኢትዮጵያ ያሉ ታዳጊ አገራትና በአየር ንብረት ለውጥ ቀውስ ቀጥተኛ ተጠቂ የሆኑ የማህበረሰብ ክፍሎች እንዴት ችግሩን መዋጋትና ከለውጡ ጋር እንዲላመዱ ያስችላል የሚለውን ነው የተከታተልነው።
አሁን እንግዲህ ዳሬ አርብለት የተጠናቀቀውን ዓለም አቀፍ የአየር ንብረት ለውጥ ጉባኤን አስተካከን ይህን ሐሳብ አነሳን እንጂ የአየር ንብረት ለውጥ ጉዳይ ከዚህም በኋላ በተደጋጋሚ አጽንኦት ሰጥተን የምንዳስሰው ጉዳይ ይሆናል። በሌሎች ጥንቅሮች እንመለስበታለን።
ወደ ተከታዩና የኢትዮጵያን የስዕል ጥበብ እድገት ወደሚዳስሰው ዝግጅት ከመላፋችን በፊት ግን በጻዓት ሲዩም ባስረሳኝ እያለች በመታዘመው ሙዚቃ ርፍት አድርገን እንመለስ።
በኢትዮጵያ በሁሉም መልኮች በተለይም ባለፉት 20 አመታት ውስጥ አድጓል ይለናል የምሽቱ እንግዳችን አንጋፋው ሰዓሊ መምህርና የስነ ጥበብ ተንታኝ እሸቱ ጥሩነ። እሸቱ ቀደም ሲል በአለ የስነ ጥበብና ዲዛይን ትምህርት ቤት አሁን ደግሞ በግሉ በመሰረተው የደብረ አብርሃም ጥበብ አካዳሚ ወይም ኢንላይትመንት የስነ ጥበብና ዲዛይን ትምህርት ቤት የስዕል አፍቃሪያን ተማሪዎችን በማሰልጠን ላይ ይገኛል። በኢትዮጵያ የስዕል ጥበብ እድገትና ባቋቋመው የጥበብ አካዳሚ ዙሪያ ካንተ ጋር ያደረጋችሁት ውይይት ነው ተከታዩ መሰናዶ።
የስዕል ጥበባዊ ምግብነቱ ለአይን ነው። በዚህኛው ፕሮግራማችን የሚደመጥ ሬዲዮነንና ስዕል በአይን እንደሚገባ በጆሮም ይገባ ይሆን? ለመግቢያ እስኪ የዛሬው እንግዳችን ከተረከልን አንዱን ስዕል እናዳምጥ።
ደጋግሜ አእምሮ ውስጥ የነበረ መኖር ወይም አለመኖር የሚል አንድ ስዕል አለ። እሱ ስዕል በጣም የምወደውና የማከብረው እንዴት ነው ብትለኝ፣ ሶስት ርዕሰ ጉዳይን አንድ ላይ ትሪፕቲች የሚባል አለ። ሶስት ዮሽ አሳሳልና አቀራረብ ነው። እና ይሄ ስዕል አንደኛው ርዕስ ጣይል አቤልን ገደለ ነው። ሁለተኛው ርዕስ ዳዊት ጎልያድን ገደለ ነው። ሶስተኛው ርዕስ እናቶች፣ መሬት፣ ስልጣኔ። ይሄ እንግዲህ መግደል ከሚለው ጋር የተያዘ የመጨረሻው ደግሞ ሰለባ የሚሆን ደግሞ እናቶች፣ ሚስቶችና እህቶች ናቸው። ሶስት ሴቶች መሀል አሉ። በዘመነ ደርግ አካባቢ ነው የሰራሁት ቀድሞ። ያን ስሰራ አረንጓዴ፣ ቢጫ፣ ቀይ ለማልበስ ስላፈርኩኝ በትንሽ በትንሹ ነው የሞከርኩት እንዲታይ። እነዚህ እንግዲህ የቃየልም የአቤልም እናት ሔዋን ነች። የዳዊትም የጎልያድም እናቶች ያው እናቶች ናቸው። የሶስትዮሽም እናቶች የሚያለቅሱት ኢትዮጵያውያኖች ናቸው። ስለዚህ ይሄ ጦርነት አላስፈላጊ ነው የሚል አቋም ይዤ ነበረ። ለዘመነ ደርግ ነው የተሰራው። እኔ በጣም ወደዋለሁ። አሁንም ድረስ አለ። ይኸው አሁንም ድረስ እናቶቻችን እያለቀሱ እስከ ቅርብ ጊዜ እንግዲህ ከአሁን ወዲያ እርግጠኛ ነኝ እርቅ መጥቷል እንትን ይላል። በሚታይ ነገር ቢሆን ያምር ነበረ። የአቋቋም የምን ያለባበስ የስሜት የመመታት ቃየል አቤል ላይ ቪክቲም የሆነው ወይም ደግሞ ሰለባ የሆነው ቃየል ገዳው አንድ በጣም የጎዳኝን ሰው መልክ ነው ያደረኩት። ወዳቂው ግን እኔ ነኝ። ቃየልን አቤልን ነው የወደቀው የሆንኩት ራሴ የሚያደርኩት። በዳዊትና ጎልያድ ላይ ገዳው ወይም ደግሞ አሸናፊው ዳዊትን ወክዬ የራሴ መልክ ነው ያስቀመጥኩት። የወደቀው ግን አንድ እንዲሁ ዝም ብሎ አሁን ልናገረው ማልቸውን ሰው ምስል ነው፣ ግን መልኩ በደንብ አይታወቅም። በአንድ መልክ የሚታወቅበት ከኋላው ከጀርባው የጭንቅላቱ አንዳንድ ሰው ሲመለጥ፣ አንዳንዴ ከመሀል ከጀርባው የሚመለጥ አለ። አናቱ ፊት ለፊት ሰው እንደሱ አይነትን ያለው ሰው ነው የወደቀው። ያው እሱ ታሪክ ይፈቷል ወደል። ስለዚህ የፈለገው ይሁን ብቻ የቃየልም የአቤልም አንድ እናት የዳዊት እናት እና የጎልያድ እናት ሴቶች ናቸው። እናቶች ልጄ እንኳን ሞተ አይሉ፣ ለምን ሞተ ነው የሚሉ። ስለዚህ እናቶች ናቸው የሚያለቅሱት። የደረሱ ደግሞ ከሆኑ ያው ባሎች ናቸው የሚሆኑት፣ የባል ሞት ነው እና ሚስቶች ናቸው የሚያለቅሱት። እንዲህ እያለ እህቶች ያለቅሳሉ። ስለዚህ ይህን ርዕሰ ጉዳይ በጣም አከብረዋለሁ፣ ወደፊትም የምሰራው።
እሸቱ አሁን ሰዓሊ ብቻ ሳይሆን መምህርም ነው።
በአሁኑ ሰዓት መምህር ነኝ። የኢንላይትመንት አርት አካዳሚ ወይም በአማርኛ ደብረ አብርሃ ጥበብ የሚል የስዕል ትምህርት ቤት መስርቻለሁ። የመሰረትኩትም ከጓደኞቼ አቶ አስናቀ ወይም ሰዓሊ አስናቀ አዲስ አበባ ስነ ጥበብ ትምህርት ቤት መምህር በነበርኩ ጊዜ ከተዋወቅኩት እና በኋላም እስከ መጨረሻው የተዋወቅ ነው። በአሁኑ አጋጣሚ ግን በሆኑ ምክንያቶች ለሁለት ተከፍለናል እንጂ አብረን ያቋቋም ነው። አብሮም አንተነህ የሚባል ሰዓሊ እንደዚሁ ሶስተኛ አብረን ስንጀምረው 1999 መጨረሻ ላይ ነው የጀመርነው። 2000 ላይ ፈቃድ አግኝተን ማስተማር ጀመረ። እንግዲህ አሁን ወደ 15 ዓመት ሆኖታል ማለት ይቻላል።
ሞስኮ የሱሪኮቭ አካዳሚ ተማሪ የነበረው እሸቱ ጥሩነ በሞስኮ ቆይታው የስዕል ጥበብን ብቻ ሳይሆን ለጥበቡ ግብዓት የሆኑትን የአገሩን ታሪክና ባህል ጭምር የተገነዘበ መሆኑንም ይገልጻል። ይሁን እንጂ በስዕል ጥበብ የበቃሁና ጥሩ ደረጃ ላይ ነኝ ብዬ እገምት ነበር ያለው እሸቱ በአካዳሚው የገጠመውንና እስከዛሬ የጠቀመውን ልምድ መኖሩን ያወጋል።
እንግዲህ ወደ ዋናው ትምህርት ቤት ወደ አካዳሚ ወደ ሱሪኮቭ አካዳሚ ስገባ የነቃሁበትን ጊዜ ነው እና የምሰራውን ስራ እዚህም ጥሩ ውጤት ይዤ ነበርና የሄድኩት እጄንና አይኔን አምነው ነበረ። እችላለሁም ብዬ 100% እናገር ነበረ። አዲስ አበባም እያለሁ ብዙዎቹ በሳሪነቴ አክብሮት ሰጥተውኛል፣ ጎበዝ ጎበዝ ብለውኛል። መምህራኖች ውጭም ከወጣ ወዲያ በተለይ አንድ ረሃብ የፈታው የሚል በወሎ ረሃብ ላይ የተመሰረተ ስደት ላይ የተመሰረተ አንድ ስዕል ሰርቼ ስለነበር ብዙዎቹ አክብረውን ነበር እና ሌሎችም ሰርቻለሁ። ግን ያ ልዩ እንትን ስለሰጠ በቃ ራሴን አዋቂ ወይም ደግሞ ያው እንደ አንድ ወጣት በቃ ብቁ ነኝ ብዬ አስብ ነበር። በኋላ አንድ ፕሮፌሰር አንድ ከ3-4 ወር በኋላ ትምህርት በኋላ እሸቱ አይንህ ያያል እጅህ ይሰራ ግን አለና ጭንቅላቱን በጣቱ ጭንቅላቱን ነካ እና በጣም ተሰማኝ። ምን ማለቱ ነው? አይንህ ያያል እጅህ ስዕል ይሰራል ታዘዛል ግን አለና ጭንቅላቱን ሲነካ አይ አንድ የሆነ ነገር ተሰማኝ። ምን ማለቱ ነው? ከአፍሪካ የመጣነ አታስብም ማለቱ ነው? በጣም ያልተሰማኝ ነገር የለም። ሁልጊዜ ኔጋቲቭ የሆነ ወይም ደግሞ ተቃራኒ የሆነውን ሀሳብ አሉታዊ የሆነውን ሀሳብ አእምሮ ውስጥ መጣና በዚህ ምክንያት ምን ተሰማኝ? አኮረፍኩ። ብቻዬን ቁጭ ብዬ ከመስራቱን ትቼ ወደ ጥግ ሄደ። ስቱዲዮ ትልቅ ነው እንግዲህ ስቱዲዮ ነው የሚባለው። አንድ ጥግ ሄጄ ቁጭ አልኩኝ። ማረፊያ ቦታ እንደዚህ አለ።
ይህ ሲሆን አኩርፎ የተቀመጠውን እሸቱን አስተውላ የምትከታተለው ሴት ነበረች። የሆነውን እንዲህ ገለጠችልኝ ይላል።
እና የሆነች ልጅ ለካ አትኩሮ አይታየኛል፣ ንግግራቸውንም ሰምታል። መጣችና አይዞ ሽሩ፣ እሳቸው እኮ ያሉት አለች። በእነሱ ቋንቋ ነው እሳቸው ያሉህ፣ እጅህም አይንህም ጥሩ ነው፣ ግን የምትሰራውን ነገር ቀድመህ ማሰብ አስብህ አይደለም ታረግ፣ ይሄ ደግሞ ዘዴ አለው ብላ አንድ በአንድ አስረዳችኝ። መጀመሪያ ስታሳይኝ አውቀዋለሁ አልኳት። በኋላ ግን አይደለም ብታውቀውማ ረዥም መንገድ አይደለም የምትሰራው መስራት ያለብህ በአቋራጭ የተሰራው ነበረ። ይኸው እኛ እኮ ስንነድፍ እንዲህ ስናደርግ እንዲህ ስናደርግ እንዲህ ስናደርግ ቶሎ ብለን ነው፣ አንተ ግን ቀስ ብለህ ነው የምትሰራው ስትለኝ እስቲ ይሄ ነገር ልቤን እንትን ብዬ ሳይ ለካ ማቆም ይመስለኝ ወረቀት ላይ አውቀዋለሁ። ማንኛውም ስዕል መጽሐፍ ላይ አለ፣ ግን ውስጥ ገብቶ ሚስጥሩን ማወቁ በእሷ አማካኝነት እንዲሁም አንድ መጽሐፍ አምጥታ ሰጠችኝ በስጦታ መልክ። ይህንን አጥና ብላ በጣም ሲምፕል የሆነውን ስፌሪክ የሆነ ወይም ደግሞ ሉላዊ የሆነ ቅርጽና ሳጥናዊ የሆነውን ቅርጽ ነጥለህ በጥላና ብርሃን ህግ፣ በንጣትና ትኩረት ህግ እያለች አንድ በአንድ አስረዳችኝ። ለካ ይሄ ነገር ብዬ ማጥናት ጀመርኩ። ለአንድ ለሁለት ወር ለሶስት ወር እንደገና እየተማርኩም እዛው እያለው ማታ ማታ ስገባ ያንን ስራዬ ብዬ በደንብ አጥን ነው። ምክንያቱም የማየት የማሰብ የመሳል የሚል ሂደት ፈጠረ። እንዲሁም ይሄንን እጽፈው ነበረ ማየት ችሎታዬ ተመስክሮልኛል፣ ጥሩ ነው ብለውኛል አይኔን። ከዛ ደግሞ የማሰብ ችሎታዬ ደግሞ በስዕል የማሰብ ልክ በንግግር እንደምናስበው አሁን ንግግራዊ ነገሮችን ቃላዊ ነገሮችን ትርጉም እየሰጠን እናስባለን። በስዕል ሲታሰባል ወይ? አዎ በምስል ይታሰባል። ምስል መሰረታዊ ቅርጽ አለው፣ ለዚህ ይቀርባል ብለን እናስባለን። እንዴት ልስራው ሲባል ቴክኒካል ነገር ነው። በኋላ እንደ እንትን ተገለጸልኝ ማለት እችላለሁ። በጥሩ ሁኔታ መማር ጀመርኩኝ።
ተማሪውና ሰዓሊው እሸቱ ወደ አዲስ አበባ ሲመለስ ሰዓሊና አስተማሪው እሸቱ ሆነ
እና ኢትዮጵያ ውስጥ ስመጣ 3 ዓመት የአዲስ አበባ ስነ ጥበብ ትምህርት ቤት ውስጥ 1977-80 መጀመሪያ ላይ አስተማሪ ሆኜ ገብቼ ነበረ። በማስተማር ዘዴ ልጆቼ ላይ ወይም ማስተምራቸው ልጆች ላይ የመጀመሪያውን ሙከራ ለራሴም ለነሱም ሳረግ በጣም በቀላል መንገድ ይገባቸው ጀመር። እዚህ ላይ መዘንጋት የሌለበት ሰዓሊ ታደሰ መስፍን፣ እሱም ከሌኒንግራድ ወይም በአሁኑ ሰዓት ተርቡርግ ነው የሚባለው፣ ከዛ ተመርቆ መጥቶ እንደ አጋጣሚ አንድ ላይ ነው ትምህርት ቤት የጀመርነው። ተቀባበለን እና ለውጥ አመጣን።
በአለ የሥነ ጥበብና ዲዛይን ትምህርት ቤት መምህር የነበረው እሸቱ አብርሃይ ጥበብ በሚል የራሱን የጥበብ አካዳሚ ከፈተ። ለመሆኑ አብርሃይ ጥበብ ምን ማለት ነው?
እንግዲህ አብርሃይ ማለት ያው አብሪ ማለት ነው። ጥበብ አብርሃይ ጥበብ ስንል ጥበብን የሚያበራ ለማለት ነው። ቃሉን የወሰድኩት ዘመነ አብርሃ የሚል ስዩም ወልዴ የጻፈው ቃል አለ። ዘመነ አብርሃ ደብረ የሚለውን ደግሞ ቃላት የወሰድኩት እዚህ በሀገራችን ውስጥ በተለይ በዚህ በቤተክርስቲያን ትምህርት ውስጥ ትልልቅ የቤተክርስቲያን ደብሮች አሉ፣ ክብርም ዋጋም የሚሰጣቸው ቅኔ የሚማሩበት፣ ዜማ የሚማሩበት፣ አቋቋም የሚማሩበት እና ሌሎችንም እና ሊቃውንት እዛ ገበታቸውን ዘርግተው ትምህርት ያስተምራሉ። ይህንን ሳይ ደብረ የሚለው በአብዛኛው የመማሪያም ቦታ ነው እና በጣም የተገናኘልኝ ምንድን ነው የፕሌቶ አካዳሚ የተመሰረተው በአንድ አጸድ ስር ነው እና ደብር ማለት ነው። አጸዱን ስር አጠገብ ነው ትምህርቱን የጀመረው እና እሱም እዛ ሆኖ ሆኖ ትምህርቱን ማስፋፋት የጀመረው። የኢትዮጵያም ስርዓቱን ብታይ ከታላላቅ ደብር ውስጥ የወጡ ምሁራኖች ናቸው ያሉ። እዛው እርስ በርሱ ነው የሚማረው። አንዱ ትልቁ መምህር አንዱን የሚቀጥሉትን ተማሪዎቹ የሚቀጥለውን ተማሪ እያስተማረ የተወራረሰ አካሄድ ነው። ስለዚህ ለእኔ ደብረ አብርሃ የጥበብ ስል የጥበብ አካዳሚ ለማለት ነው። ከስር ሁልጊዜ ደብረ አብርሃ የጥበብ ብለን ኢንላይትመንት አርት አካዳሚ በሚለው ስር በአማርኛ በቅንፍ ደብረ አብርሃ የጥበብ ብለን እንጽፋለን። ይህንን ሆን ብለን ነው ምናልባት አንድ ቀን እድገት ብናመጣ በሂደት ያው በህጋዊ መንገድ ስሙን ቀይሮ ቀድሞ ኢንላይትመንት አርት አካዳሚ የነበረው አሁን ደብረ አብርሃ የጥበብ ተብሎ ይቀጥላል የሚለውን ማስያዝ ይቻላል።
የስዕል ጥበብ ትምህርት ቤት መክፈት ለምን አስፈለገ? አላማው ምንድን ነው? እስካሁንስ ምን አድርጓል? ምን ያህል ተማሪዎችን አስመርቀዋል?
እንግዲህ የምናስተምረው ከ6 ወር እስከ 10 ወር ባለ ጊዜ ውስጥ መሰረታዊ የስዕል ጥበብን ለማስተማር ነው አላማ አድርገን የተነሳ ነው በዛ ጊዜ። እና ለምን መሰረታዊ የሚለውን ልክ እኔ ቀድሞ ያጣሁትን መሰረታዊ ትምህርት ያቺ ትንሽ አባባል እኔ ውስጥ ያልቀረጸችው ነው። እዚህ ማወቅ የሚገባኝን እዛ አወቅኩኝ። እዚህ አልነገሩኝም እንዳልል ነግረውኛል፣ ግን አጥብቀው በስነ ስርዓት ውስጡ ያለውን ሚስጥር ወይም ሰክሬት ልበለው እሱን በደንብ አላገኘሁትም። ወይ አስተማሪዎች የነገሩኝ አልገባኝም፣ ወይም እነሱ አልነገሩኝም በሚለው ውስጥ ተመስርቼ ይህን መሰረት መስጠት አለብን። መሰረታዊ የስዕል ጥበብን ማስተማር፣ መሰረታዊ የስዕል ቋንቋን ማስተማር፣ መሰረታዊ የስዕል አናስራትን ማስተማር በሚለው ነው የጀመርነው። ለምን ይሄ መሰረቱን ስታስተምር ወደ ላይ ለከፍታው ስር እንደ መስደድ ነው። ከዚህ ወዲያ የሚመጡት ተማሪዎች በቀላሉ ትምህርቱን ወስደው ይገርማል፣ ከዛዋዳ ቶሎ ይደርሳሉ፣ ሀሳባቸውን መግለጽ ይጀምራሉ፣ በስዕል ማድረግ ይችላሉ። እንግዲህ በመቶዎች የሚቆጠሩ ተመርቀዋል ወይንም ደግሞ ተምረው አልፈዋል። ያስመረቅናቸው ልጆች በጣም ብዙ ናቸው። ይህ ባፌ ሙሉ ልናገር አልችልም፣ ግን በተወሰነ ቁጥር መጥተው ተምረው የሚሄዱ አሉ። ሲኦሲ ወይም ደግሞ የብቃት ማረጋገጫ የሚባል አለ። በብቃት ማረጋገጫ ያለፉ በዚህ እንትን ውስጥ ወደ 70 የሚደርሱ ተማሪዎች አሉ፣ ሄደው ተፈትነው ያለፉ። አንዳንዶቹ እኛ ሲኦሲ ምን ያደርግልናል ወይም ብቃት ማረጋገጫ ምን ያደርግልናል፣ የሰዓሊ አልፏል አላለፈ መባሉ ምን ጥቅም አለው ብለው ቢሮ ውስጥ የሚሰሩ በልዩ ልዩ ስራ ላይ ያሉ።
ኢትዮጵያ ውስጥ ስዕል የመማር ፍላጎት ምን ያህል ነው? በጣም የሚያስገርምና ከጠበቅነው እቅዳችን ውጪ ነው ይላል እሸቱ።
እቅዳችን ላይ ሳናስቀምጠው ሀሳባችን ላይ ሳናስቀምጠው ያጋጠመን ነገር ምንድን ነው? እኛ ለወጣቶች ለጀማሪ ተማሪ ነበር። ነገር ግን ለካ ብዙ ሰዎች ስራ ላይ ያሉ አሁንም ድረስ እስከ ማታ የሚማሩ አሉ። ስራ ላይ ያሉ ሰዎች፣ የተለያየ ሙያ ውስጥ ያሉ ሰዎች ስዕልን መስራት ፈልገው ስዕል የሚያስተምራቸው ያጡበት በቀላሉ ያጡበት ጊዜ ነበር። እንግዲህ ህጻናትን ልተውና ከ7ኛ ከ8ኛ ክፍል አንስቶ በማንኛውም እድሜ ውስጥ ያሉ ይማራሉ። እስከ 70 ዓመት አዛውንት የሆኑ ድረስ መጥተው ተምረዋል። መኖክሲት ሳይቀሩ ተምረዋል። ኦክሲዎች አሁንም እየተማሩ ያለ። በሌላ በኩል በጣም የገረመን እኛ ለወጣቶች ብለን ያሰብነው ለካ ብዙ ሰራተኛ የስዕል ጥማትና ፍላጎት አለው። የሚያስተምረውን ጊዜ አጥቶ ነው እና ይመጣሉ። ለትንሽም ጊዜ እንዲሆን ለአንድ ወርም ለሁለት ወርም ለሶስት ወርም ተምረው ይሄዳሉ። እና እንግዲህ እቅድ ያልያዝነው ለወጣቶች ብለን አንደኛ በጊዜው ከተቋቋመው የአዲስ አበባ ስነ ጥበብ ትምህርት ቤት አሁን አለፈለገ ሰላም የስነ ጥበብና የዲዛይን ትምህርት ቤት የሚለው ወይም ደግሞ በዩኒቨርሲቲው ስር ያለው ለሱ ቅድመ ዝግጅት ለሚያደርጉ ተማሪዎች ግብዓት ይሆናል ብለን ነበር። እንደ አጋጣሚ ግን የተፈሪ መኮንን ትምህርት ቤት እንደዚሁ ተቋቁሞ ነበር። የስነ ጥበብ ትምህርት ቤት አለ፣ በዲፕሎማ ያስመረቃም ለሱም ግብዓት መሆን ችለዋል። የሚገርም አካውንታንት የሆኑ ብዙ ተማሪዎች አሉ። የሚገርም እኔ አሁን እንደው ዳታውን ላሳይ ይችላለሁ፣ ሌላ ጊዜ ልነግርህ ይችላለሁ። ሜዲካል ዶክተር ውስጥ ያሉ አስተማሪዎች አሉ። አሁን በቅርብ ቀን እንኳን ባለፈው ሁለት ዓመት ዶክተር አታክልቲ የሚባሉ አለርት የሚሰሩ መጥተው እኛ ጋር ተምረዋል። ተምረው የነበራቸውን ተሰጥቶ አውጥተዋል። ገና ስንጀምር ደግሞ አካባቢ ዶክተር አሰፋ ኃይለ ጊዮርጊስ የሚባሉ የእንስሳ ሐኪም ናቸው። ኢትዮጵያ ውስጥ ከመጀመሪያዎቹ አንዱ የሚባል ናቸው። ተምረው ጥሩ ውጤት ራሳቸው ይዘው በጣም በሚገርም ሁኔታ እያሳቁን ነበር። እንግዲህ አፈወርቅን በእድሜ የምቀርበው እኔ ነኝ እተከዋለሁ እያሉ እየተጫወቱ ነበር እና ተመልከትና ይህን እድል አግኝተናል። ብዙ ሰው ነው ያየ ነው። አንድ ደግሞ ደስታ የሚሰጥህ ልክ ተምረህ ውጤት እንደምታመጣ ሁሉ አስተምረህ ለካ በአንተ ውስጥ ሰዎች ራሳቸውን ሲያገኙ በጣም እጅግ በጣም ደስ ይላል። ልክ እርካታ ነው የሚሰጠው።
ተማሪዎቹ ከተነሳ ምናልባት ቅድም ጠቀስ አድርገኸዋል። ተማሪዎቹ መካከል እማሆይ ወለተ ወልድ በርታ ነው የሚባሉ እንደነበሩ ሰምቻለሁኝ፣ አንብቤያለሁ። እስቲ ስለሳቸው እስቲ ንገረን። እንዴት መጡ? እንዴት ተማሩ? ከገዳም ነው የመጡት?
አዎ ከምሁር ገዳም ነው የመጡት። ውስጣቸው ተሰጥኦ ስላለን የመጡት። ከእሳቸውን በፊት አንድ መምህር መጥተው ነበረ፣ አቋረጡ። እሳቸው መጡ። ሲጀምሩም በቃ ያለቻቸውን እውቀት እኔ እንደዚህ ነው ችሎታዬ ምንድን ነው ምናምን አሉ። ምንም ችግር የለውም። መሰረታዊ የስዕል እውቀት ማስተማር ማለት አንደኛ ወደ ማንም ችግር ውስጥ አይከትም። ይሄ የቤተክርስቲያን ስዕል ወይም ደግሞ የዘመናዊ ስዕል በሚለው አይደለም። እኛ መሰረቱን ነው የምናስተምር። መሰረቱን ስልታስተምር ወደ ፈለግከው ለመሄድ እድል ይኖርሃል። እሳቸው መጡ። የተወሰነ ጊዜ በጣም ይሰሩ አጠኑ። ምን አሉ? ምንም አድርጌ ልነግርህ አልችልም። ይሄ እንደው ቃል የሚገልጸው ቢሆን ከውስጣቸው ያለው ውስጣዊ ችሎታ በተለይ ከለር ከተማሩ በኋላ ህብረ ቀለምን ከተማሩ በኋላ በጣም በጣም የሚገርም ስራዎች መስራት ጀመሩ እና ፍጥነት ቸው ምናቸው ሁሉ መጣ እና እዚህ ላይ ትልቅ ምስጋና ሊሰጣቸው የሚገባ ከእሳቸው ቀጥሎ የአስኒ ጋለሪ ኃላፊ ወይዘሮ ቆንጅት የዶክተር አሉላ ፓንክረስ ባለቤት አይታ እኔ ይህንማ እኔ ነኝ ስፖንሰር ማድረጋቸው እንዳሳዩ ብላ እሳቸው እሷ አስኒ ጋለሪ ውስጥ አሳይተው ሁለት ነገር አትርፎ ሄደዋል። አንደኛ ሩዝና አገኙ፣ ስም አገኙ። ሁለተኛም ትንሽም ገንዘብ አገኙ፣ በጣም የሚገርም ገንዘብ። አልፎ ተርፎ ለትምህርት ቤታችን ሁሉ ድጋፍ አደረጉልን እና በጣም ገረመን። እንግዲህ እንዲህ አይነትም አለ። ሌሎች ደግሞ በዚሁ ትምህርት ቤት የተማሩና የተመረቁ ተፈሪ መኮንን ገብተው የተመረቁ በአሁኑ ሰዓት አስተማሪ ሆኖ የሚያስተምር አለ። እኛው ጋር ተምሮ እኛው ጋር ጨርሶ ተፈሪ መኮንን ሄዶ እንትን ብሎ እኛ ጋር አሁን አስተማሪ ሆኗል። አለፈለገ ሰላም ስነ ጥበብና ዲዛይን ትምህርት ቤትም ገብተው በጥሩ ውጤት የመጥተዋሉ እና ይህን ስናይ ትልቅ እርካታ ይሰጣል። ስለዚህ እማሆይም አሁን ምሁር ገዳም ገብተው ትልልቅ ስዕል ነው የሚሰሩት፣ እርዳታ ሁሉ ያደርጋሉ። ለእኛ ትልቅ ዝና ነው የሚሰጡን። ከዛም ወዲህ አሁን በቅርብ ከደብረ ሊባኖስ መጥተው ተምረው ይሄደዋሉ። እንደገና አሁንም ደብረ ሊባኖስ መጥተው የሚማሩ አንድ እማሆይ አሉ። እንግዲህ ከገዳም መጥተው ከተማሩ 12ኛም ክፍል መጥተው ከተማሩ ከተለያየ ዩኒቨርሲቲ ኤምኤ ቢኤ ያላቸው መጥተው ከተማሩ ዶክትሬት ያላቸው መጥተው ከተማሩ አገሪቱ ውስጥ ይሄ ጥያቄ አለ ማለት የስዕል ፍቅር አለ ማለት ነው። መሆንም አለበት።
አዲስ አበባ ውስጥ የእኛ ሁለተኛው የስዕል ትምህርት ቤት ነው። ከኛ በፊት የነበረ ሌላ የግል ስዕል ትምህርት ቤትም አለ ይላል እሸቱ።
መዘንጋት የሌለበት የአቢሲኒያ የስነ ጥበብ ትምህርት ቤት የሚባላል በተወሰኑ አመቶች እንለያያለን። እነሱ የጀመሩት እና ሌላም ማበረታቻ የሆነ ትልቅ አርአያ የሆኑላቸው ለእኛ፣ ምክንያቱም ማስተማር እንደሚቻል ያየንበት ነው እና እንግዲህ አዲስ አበባ ልበለው ወይም እኔ ላለሁበት ክፍለ ከተማ ሁለት ነን ያለ ነው። ሌላ ጋር ይኑር አይኑር እኔ እንትን ላይ አላገኘሁም፣ ግን ከኔ ጋር አብሮ ይሰሩ የነበሩት ሁለቱ አንተነህና አስናቀቅ ምስጋና ሰጣቸዋለሁ። እነሱም ትምህርት ቤት አቋቁመው እያስተማሩ መሆኑን አውቃለሁ እና ታርጌት ብለው አቋቁመዋል። ስለዚህ እንግዲህ እየሰፋን ነው ያለ ነው ማለት ይቻላል። እና
አሁን እንደገለጽክልን በርካታ ተማሪዎች ዘንድ በተለያየ እድሜና የተለያየ ማህበረሰብ ክፍል ውስጥ ያሉት ሰዎች ውስጥ የስዕል ፍቅር፣ ስዕል የመማር ፍላጎት በጣም ጎልቶ የሚታይ መሆኑን ማስተዋላችሁን ነው። ከዚህ አንጻር እንግዲህ ዞሮ ዞሮ ይሄ የኢትዮጵያን የስዕል እድገት ለምሳሌ በአይነቱና ጥበባዊነቱ ማየቱ አከራካሪና አስቸጋሪ ሊሆን ይችላል። በቁጥር ወይም በሰዓሊ ብዛትና በስዕል ስራዎች ወይም ኤግዚቢሽኖች በሚሰሩ ስራዎች ቁጥርስ መግለጽ የሚቻልበት አግባብ ያለ ይመስላል? እድገት አለው?
አለ። አይውል ሁልጊዜ ለምሳሌ በዘመን አንጓ ወይም ደግሞ በ10 ዓመታት አንጓ ብናደርግ ከአዲስ አበባ ስነ ጥበብ ትምህርት ቤት በይፋ መመረቅ አንስቶ የመጀመሪያው 10 ዓመት የነበረው ብዛት፣ ከዛው ደግሞ እስከ መጀመሪያው 20 ዓመት እያደን ስንሄድ አሁን የአዲስ አበባ ስነ ጥበብ ትምህርት ቤት ወደ 65 ዓመቱ ላይ ደርሷል እና አሁን ዩኒቨርሲቲም ሆኗል፣ እድገት አምጥቷል። እንግዲህ ከአንድ ስኩል ኦፍ አርት ወደ ዩኒቨርሲቲ አካል ደርሷል። አሁን ዲፓርትመንቶቹ ውስጡ ያሉትም ክፍሎች እንደዚሁ ሰብተዋል። ይሄ ራሱ አንድ ትልቅ ለውጥ ነው። በተለይም በዚህ ባለፉት 15 እና 16 ዓመታት ውስጥ ወይም 20 ዓመታት ውስጥ ከፍተኛ ለውጥ ነው የመጣው። ሁለተኛ የግል ትምህርት ቤቶች ይኸው አሁን ቅድም እንደተናገርኩት ተቋቁመዋል። ሶስተኛ በየክፍለ ሀገሩ ወይም ደግሞ በየፌዴራል መንግስት ውስጥ አንዳንድ ቦታ ትምህርት ቤቶች እንደተከፈቱ ሰምቻለሁ። ትግራይ ውስጥ ተከፍቶ ነበረ። ይኑር አይኑር አሁን አላውቅም። እንዲህ አይነት ተጀምሯል። ከሁሉም በላይ የስዕል ማሳያ ጋለሪዎች በጣም በከተማችን ሰርተዋል። ስዕል አሁን ትልቅ ከፍታ ደረጃ ላይ ነው ያለ። ማሳያ ቦታ እንኳን አይገኝም ነበረ። እንዲሁም ማስተያየት ይቻላል። በተለይም በአሁኑ ሰዓት ፋይን አርት ጋለሪ የሚል ኢትዮጵያን ፋይን አርት ነው ኢትዮጵያን ኢን ፋይን አርት የሚል የአቋቋሙ ሰው አልፎ ተርፎ ወደ ውጭ ሀገር ወደ አውሮፓም ወደ ሌላም ሀገር ሰዓሊዎችን ስራ የሚልኩ የሚያሳዩ እንትን የጋለሪ ኃላፊም ተነስተዋል። እና ይህን ስታየው ተማሪ ዛሬ ማለት ሰዓሊ የራሱን ስቱዲዮ ወይም ቤተ ስዕል መስርቶ ልክ እንደ ሜትር አርቲስት አፈወርቅ ተክሌ ለቤቱ የሚሰራበት ጊዜ ላይ ነው ያለ ነው። የስዕል ትርኢት በየጊዜው አሁን እንኳን ቁጥር ብትለኝ 3-5 ቦታ አዲስ አበባ ውስጥ አለ። የስዕል ትርኢት ይታያል። ፈንዲቃ ውስጥ አለ። ለምሳሌ አሁን ምንድነው ቶሞካ የአርት ጋለሪ ወደ 34 በላይ አሳይቷል። እንደ ሌላ ማነው ላፍቶ እንደዚሁ ኤግዚቢሽን ማሳያ ቦታ አለ። ሌላ እንጦጦ ፓርክ ላይ ከፍተኛ የስዕል ማሳያ ቦታ ጋለሪ ተሰርቷል። የእንጦጦ ፓርክ ውስጥ በቋሚ ትልቅ ስራ ደግሞ ሸራተን አዲስ በየአመቱ የስዕል ኤግዚቢሽን ያሳያል። ትልቅ ለውጥ ካመጣ አንድ የስዕል እንቅስቃሴ ድጋፍ ከሰጠ አንዱ ሸራተን አዲስ አዳራሹን ለ3 ቀን ለ4 ቀን ለቅድመ ዝግጅትም አድርጎ ብቻ ብዙ ገቢና ወጪ የሚያስገኝለትን ጊዜ በዛ አካባቢ ይሸጣል። ይሄ ሊመሰገኑ የሚገባቸው ናቸው። ይሄንን የሚያዘጋጁት ለምን በአገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ የሚታተሙ መጽሔቶች ሁሉ አድርጓል። ስለዚህ ዛሬ ይሄ ነው የምትላቸው አይደለም፣ ሰፊ ነው እንቅስቃሴው። እንዲሁም በውጭም ጋዜጦች እንደተጻፈ አውቃለሁ። በአፍሪካ ወይም በኢትዮጵያ ውስጥ ተደጋግሞ ኤግዚቢሽን የሚከፈትበት አዲስ አበባ መሆኗን የሚነግር ወጥቷል። ስለዚህ ለውጣል። አስተሳሰብም አሳሳልም በምንም አይነቱም በስቷል። መብዛቱ ጥሩ ነው። ይሄ ብቻ ይሁን የሚለውን ብቻ ነው በእኔ ውስጥ ደስ የማይለኝ እንጂ ማንም ሰዓሊ በፈለገው አይነት ቅርጽ፣ ፍልስፍና ስዕሉን ሰጥቶ ማቅረቡ እጅግ በጣም አስፈላጊ ነው። የግለሰቦችም መርዳት ጀምረዋል፣ መግዛት ጀምረዋል። እንግዲህ በተለያየ ጋዜጣም ላይ አስተያየት መስጠት ተጀምሯል በስፋት። ሌላ በቅርብ ጊዜ ግን የመጣ ወጣቶች ሀገራዊ ርዕሰ ጉዳይን ይዘው መነሳት ጀምረዋል። ለምሳሌ የአድዋን ዓመታዊ ፕሮግራም የሚያሳዩ ወጣቶች አሉ። እንጃ እስካሁን ድረስ 4-5 ጊዜ 6ኛ ጊዜ ሳያሳየው አይቀሩም እና አሳይተዋል። እንደነዚህ አይነቶችም ወጣት ተጀምሩ እና ይሄ የሚያሳየው በጣም ትልቅ ለውጥ ነው። ምክንያቱም እስከዛሬ እንደዚህ የሚል የለም እና እንግዲህ በኢትዮጵያ ውስጥ በንጽጽር ከሄድ የመጀመሪያውን ስቱዲዮ ወይም ደግሞ ቤተ ስዕል አንድ ሰዓሊ በግል ቤቱ መስራት እንዲችል የሚያስችለውን የፈጠሩ ሜትር አርቲስት አፈወርቅ ተክሌ ናቸው። ከሳቸው ወዲህ የግል ስቱዲዮን በጣም በቅርብ መስራት የጀመሩ የተወሰኑ ሰው ናቸው። እነሱም በአሁኑ ሰዓት ናቸው። ወጣቱ ግን በቤቱ የሚሰራ እስከሚባሉ ብዙዋል እና ይሄ እድገት ማሳየት ነው። ሸጦ ማደር ከቻለ እንግዲህ ሸጦ የሚለውን ቃላት ትንበለው ወደ ህዝብ ማድረስ ከቻለ መታየት ከቻለ ከዛ በኋላ በዛ ገቢ መተዳደር ከቻለ ትልቅ ለውጥ አለ ማለት ነው።
የአርቲስት እሸቱ ጥሩነህ ትላልቅ የጥበብ ስራዎችን ወደፊት በምስል አስደግፈን ለማቅረብ እንሞክራለን። ለዛሬው አርቲስት እሸቱ ጥሩነህን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁ እያመሰገንን ሰላም፣ ደህና ደሩ።